አምስት ሺህ ሰዎች የሚሳተፉበት የአስር ኪሎ ሜትር የጎዳና ላይ የሩጫ ውድድር በርስ በርስ ጦርነት ውስጥ ባለችው በደቡብ ሱዳን እንደሚካሄድ የታላቁ ሩጫ በኢትዮጵያ አስታወቀ ይላል። ከሶስት ሳምንታት ባነሰ ጊዜ ውስጥ የሚካሄደው የሩጫ ውድድር የሰላምን አስፈላጊነት ለማስተጋባትና አጋርነትን ለመግለጽ የሚደረግ መሆኑን አመልክቷል ሲል እስክንድር ፍሬው ተከታዩን አጠናቅሯል።
ከሶስት ሳምንታት ባነሰ ጊዜ ውስጥ እንደ አውሮፓውያን አቆጣጠር ሚያዝያ 8 2017 በጁባ ከተማ የሚካሄደው ውድድር በዚያች ሀገር የሰላምን አስፈላጊነት ለማስተጋባት ያለመ መሆኑ ተገልጿል። የታላቁ ሩጫ በኢትዮጵያ እንዳለው የውድድሩ መፈክርም ከርሃብና ድህነት ጋር ለሚደረገው ትግል ገቢ ማሰባሰብ የሚል ነው። የኃይሌ ገብረስላሴ በደቡብ ሱዳን ዋና ከተማ ጁባ መገኘት በራሱ ትልቅ መልእክት እንደሚያስተላልፍ በኢትዮጵያ የደቡብ ሱዳን አምባሳደር ጄምስ ሞርጋን ዛሬ በሂልተን ሆቴል በተሰጠ ጋዜጣዊ መግለጫ ላይ ተናግረዋል። ኃይሌ ዓለም አቀፍ አትሌት ነው፣ በዓለም አቀፍ መድረኮችም ሲወክለን ቆይቷል ያሉት አምባሳደሩ የዚህ ታላቅ አትሌት በጁባ መገኘት ታላቅ መልእክት ለማስተላለፍ እንደሚያግዝ አስረድተዋል።
He has raised our morale up whenever we see him performing in the international arenas outside Africa. All of us feel very proud of him. This time around, he's going to go to Juba and he's going to tell the world that I am in Juba.
ከአፍሪካ ውጪ በአለም አቀፍ መድረኮች ሲወዳደር ስናየው ሞራላችንን ከፍ አድርጓል። ሁላችንም በርሱ ኩራት ይሰማናል። አሁን ደግሞ ወደ ጁባ ለሄድ ነው እና ያለውት ጁባ ነው ሲል ለዓለም ይናገራል።
የታላቁ ሩጫ በኢትዮጵያ መስራችና የቦርድ ሰብሳቢ ዓለም አቀፉ ዝነኛ አትሌት ኃይሌ ገብረስላሴም ውድድሩን የሚያካሂደው ለደቡብ ሱዳን ሰላም የበኩሉን አስተዋጽኦ ለማድረግ መሆኑን አመልክቷል።
እኛ በዚህ በደቡብ ሱዳን አይደለም ገንዘብ ልናገኝበት ይቅርና ወጪያችንን የሚሸፍን ነገር አይደለም። እንደው በራሴ ሄጄ የምሰራው ስራ ይሆናል እንኳን ክፍያ ልጠይቅበት ይቅርና። ለምን ያላችሁ እንደሆነ መቼስ ጎረቤት ሰላም ከሌለው፣ ጎረቤት ጥሩ ካልሆነ ነገ እኛ ምን አይነት ሰላም ይኖረናል? አትሊስት ቢሞት እንኳን ለቅሶ መሄዳችን ይቀራል። ስለዚህ የደቡብ ሱዳን ህዝቦች በጣም ከኛ ጋራ በጣም የሚመሳሰሉ የወንድም ህዝብ ነው። እስካሁን ድረስ ሰላም ለማስከበሩ ሁለቱ ሀገሮች የዲፕሎማት ወይም የምኑ ስራ ነበረ። ስፖርት ደግሞ ሁለት ሀገሮች ብቻ አይደለም፣ ዓለምን በሙሉ የሚያስተሳስር ስለሆነ እዚህ ታላቁ ሩጫ በኢትዮጵያ በአፕሪል 8 ላይ የሚያደርገው ውድድር በደቡብ ሱዳን በጣም ትልቅ ትኩረት የሚሰጠው
በአገሪቱ ውድድሩን ለማካሄድ የሚያስችል በቂ የጸጥታና የሰላም ሁኔታ እንዳለም ነው አምባሳደር ጄምስ ሞርጋን ለጋዜጠኞች አብራሩት። በዚያው በደቡብ ሱዳን ነዋሪ የሆኑት ኢትዮጵያዊ ኢንቨስተር አይሸሽም ተካ የውድድሩን ሐሳብ ያመነጩ ሰው ናቸው። በጁባ ያለው የሰላም ሁኔታ እየተሻሻለ መምጣቱን በከተማዋ ካስገነቡት ሆቴል የሥራ ሰዓት አንጻር አብራርተዋል።
እስከ 12 ሰዓት ነው ጋስ ምንቀበል ነበር። አሁን ግን እስከ ምሽቱ 6 ሰዓት እየሰራን ያለን ሰራተኞቻችን ከስራ ቦታ ወደ መኖሪያ ቤታቸው በሰላም ወጥተው ይገባሉ። አሁን ያለው የጸጥታ ሁኔታ እየተሻሻለ እንዳለ ይሄንን ምትመስማር እንፈልጋለሁ። ይሄንም ደግሞ የደቡብ ሱዳን መንግስትም ሆነ ህዝብም ከጦርነት ምንም እንደማንጠቀም አምነዋል። በዛ ሁኔታ ደግሞ ብዙ ሰዎች እየሰሩ ነው ያለ። እኛ ኢትዮጵያውያን እና የኢትዮጵያ መንግስት በተለያዩ መንግስታቶች ባለፉበት ሰዓት ያልተሸራረፈ ሙሉ የሆነ እርዳታ ለደቡብ ሱዳን ነጻነት፣ አንድነት፣ ሰላም ዋጋ ሲከፍል ነው። ስፔሻሊ ደግሞ ባለፉት 25 ዓመታት ከዛም በላይ ደግሞ ባለፉት የኢጋድ ስብሰባ ኢትዮጵያ ያበረከተችውን ጥረት ሁላችሁም ታውቃላችሁ። እና አሁንም ቢሆን ኢትዮጵያውያን ለደቡብ ሱዳን የቁርጥ ቀን እንደሆኑ የችግራቸው ቀን እንደሆኑ ለማረጋገጥ አብረናቸው እንዳለን ችግራቸውን ሸር ለማድረግ ለመጋራት አብረን እንዳለን የሚያሳይ ይሄንን ህዝብ ከዚህ ጋር የሚያገናኝ ነገር ብንሰራ የሚል ነው።
እስከዛሬ ያካበቱትን ልምድ በመጠቀም ከዚህ ቀደምም በጋናና በሌሎችም አካባቢዎች የታላቁ ሩጫ ውድድር ማዘጋጀታቸውን ኃላፊዎቹ አስተውሰዋል። የጁባውን ውድድር አስመልክቶ መግለጫ ለመስጠትም ኃይሌ ገብረስላሴና ሌሎችም የሥራ ኃላፊዎች ወደዚያች ከተማ ይጓዛሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከአዲስ አበባው የስፖርት ዘጋቢያችን ገዛኸኝ ሲሆን መስቀል።
በእግር ኳስ ዜና በአፍሪካ ቻምፒየንስ ሊግ ሁለተኛ መልስ ማጣሪያ ጨዋታዎች ይጀምራሉ። የአፍሪካ ክለቦች ሻምፒየንስ ሊግ ሁለተኛ መልስ ጨዋታዎች በሳምንቱ መጨረሻ በተለያዩ የአፍሪካ ከተሞች ተካሂደዋል። ከወሳኝ የመልስ ጨዋታዎች መካከል የኢትዮጵያው ቅዱስ ጊዮርጊስ እና የዛምቢያው አት ዩናይትድ ትልቅ ስም ያላቸውን ክለቦች አሸንፈው ወደ ቀጣይ 16ቱ የአፍሪካ ክለቦች ሻምፒዮንስ ሊግ ድልድል ተቀላቅለዋል። ትናንት የአደይ አበባ የለበሰ በሚመስለው በደጋፊዎች ፌስታና ጭፈራ ደምቆ ባመሸው የአዲስ አበባ ስቴዲየም ቅዱስ ጊዮርጊስ የኮንጎ ብራዛቪልን ኤሲ ሊዮፓርድስ 2-0 በመርታት የመልሱን ጨዋታ በድል ዘግቷል። ከረፍት በፊትና ከረፍት መልስ ጎሎቹን ሳላዲን ሰይድ ለጊዮርጊስ አስቆጥሯል። በዚህም ውጤት መሰረት ቅዱስ ጊዮርጊስ ባለፈው ሳምንት ከሜዳው ውጪ 1-0፣ ትናንት ደግሞ በሜዳው 2-0 በአጠቃላይ ውጤትም 3-0 ወደ አጠቃላዩ የማጣሪያ ድልድል መሸጋገሩን አረጋግጧል። በሌላው ተመሳሳይ የአፍሪካ ሻምፒዮንስ ሊግ የዛምቢያው ካፕስ ዩናይትድ በአፍሪካ ክለቦች ትልቅ ስምና ዝና ካለው ከኮንጎ ሪፐብሊኩ ከቴፒ ማዝምቢ ጋር 2-0 በመለያየት ወደ ቀጣይ ድልድል ማለፉን አረጋግጧል። የዛምቢያው ካፕስ ዩናይትድ ማለፍ የቻለው ከሜዳው ውጪ ባለፈው ሳምንት 1-1 በመለያየቱና ከሜዳው ውጪ ባገባ በሚለው የእግር ኳስ ሕግ ታግዞ ነው። በሱዳኑ አልሜሪክም የናይጄሪያውን ሬንጀርስ ዩናይትድ ካርቱም ላይ 4-0 በማሸነፍ ወደ ቀጣዩ የሻምፒዮንስ ሊግ ድልድል ማለፉን አረጋግጧል። አልሜሪክ ባለፈው ሳምንት በሬንጀርስ ዩናይትድ 3-0 ተሸንፎ ነበር። በሜዳው 3 ጎል አወራርዶ 1 ጎል አክሎበት በአጠቃላይ ውጤት 4-3 በሆነ ውጤት በማሸነፍ ለድል በቅቷል። በአራተኛው ሳምንት የኢትዮጵያ ፕሪምየር ሊግ በአዲስ አበባ 1፣ በክልል ከተሞች 4 ጨዋታዎች ተካሂደዋል። ሐዋሳ ላይ ሐዋሳ ከተማ በሜዳውና በደጋፊ ፊት በደደቢት 3-1 ሽንፈት ደርሶበታል። የታላና ሽመክት ለደደቢት፣ ፍሬው ደግሞ ለሐዋሳ ጎሎቹን አስቆጥረዋል። ወልዲያ ከተማ መከላከያን አስተናግደው 1-0 አሸንፎታል። ሌሎች 3 ጨዋታዎችም ምንም ጎል ያልተቆጠረባቸው የ0-0 ሳምንት አድርገው አልፈዋል። የደረጃ ሰንጠረዡን ቅዱስ ጊዮርጊስ 1 ጨዋታ እየቀረው በ35 መሪነቱን እንደያዘ ሲሆን ደደቢት በ34 ተከትሏል። ሲዳማ ቡናና ኢትዮጵያ ቡና በኩል 32 በጎል ተበላልጠው 3ኛና 4ኛ ናቸው። ኮከብ ጎል አግቢነቱን ጌታነህ ከበደ ከደደቢት በ13 ጎል ይመራል። ወደ አውሮፓ ታላላቅ ሊጎች ስንሸጋገር በሳምንቱ መጨረሻ በሊቨርፑልና በማንቸስተር ሲቲ መካከል የተደረገው ድንቅ የጨዋታ እንቅስቃሴና በሁለቱም በኩል ለጎል የቀረቡ ነገር ግን የመከኑ ኳሶች ታይተውበታል። ለሊቨርፑል ሚልነር በፍጹም ቅጣት ሲያስቆጠር አጉዌሮ ለማንቸስተር ሲቲ አግብተዋል። ማንቸስተር ዩናይትድ ሚድልስ ብራውንን 3-1፣ ቼልሲ ስቶክ ሲቲን 2-1፣ ዌስት ብሮም አልቢዮን አርሴናልን 3-0 አሸንፏል። ሌሎች ጨዋታዎችም ተካሂደዋል። ፕሪምየር ሊጉን ቼልሲ በ65 መሪነትን አጠናክሯል። ቶተንሃም በ59 በሁለተኝነት፣ ማንቸስተር ሲቲና ሊቨርፑል በ57ና በ56 ሶስተኛና አራተኛ ደረጃ ላይ ተቀምጠዋል። የቶተንሃሙ ሮማኖ ሉካኩ በ21 ጎል መሪነትን ይዟል። ይኸው ነው በእኔ በኩል ያለው።